ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችን ለመከታተል በድረገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው የዛሬውን ቀደም ዝግጅታችንን በአሸናፊ ዜና እንጀምራለን። አሸናፊ፣ እንደምን ሰምታል? አንተ ወደ ዜና አምራለን።
በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ግንቦት 22/2015 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የፖለቲካ ፓርቲዎች በብሔራዊ መግባባት ላይ የቅድመ ድርድር ውይይት አካሄዱ፣ አቶ አንዳርጋቸው ጽጌን ጨምሮ ይቅርታ የተደረገላቸውና ክሳቸው የተቋረጠላቸው 500 የሚበልጡ ሰዎች ትላንት ከእስር ተለቀቁ፣ ተቀማጭነታቸው በውጭ ሀገር የሆኑ 2 የቴሌቪዥን ጣቢያዎች እና 2 ግለሰቦች ክስ እንዲቋረጥ ተጠየቀ የሚሉት ናቸው። ተጨማሪ ዜናዎች አሉን። እንደው ሰው ሁሉ በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር ሀገር አቀፍ የፖለቲካ ፓርቲዎች በብሔራዊ መግባባት ላይ የቅድመ ድርድር ውይይት አካሄዱ። የፖለቲካ ፓርቲዎቹ በነበራቸው ድርድር በባለሙያዎች ተዘጋጅቶ በሚቀርበው የጸረ ሽብር ሕግ ላይ ውይይት ለማድረግ ቀጠሮ ቢይዙም የሚዘጋጀው ሰነድ ባለማለቁ ነው በብሔራዊ መግባባት የድርድር አጀንዳ ላይ ቅድመ ድርድር ውይይት ያካሄዱ። መጠሪያቸውን 11 የሚሉት የፖለቲካ ፓርቲዎች የብሔራዊ መግባባት ከፖለቲካ ፓርቲዎች ብቻ የሚታጠር ባለመሆኑ በምን መልኩ መደረግ አለበት የሚለውን የሚሰራ ኮሚቴ እንዲቋቋም ሀሳብ አቅርበዋል። ይህን ሀሳብ የተጋሩ የፖለቲካ ፓርቲዎች ቢኖሩም የገዳ ስርዓት መኢአድና ኢሰዴፓ ለድርድር ባቀረብነው ሀሳብ ላይ በህገ ደንቡ መሰረት ድርድር መደረግ አለበት የሚል ሀሳብ አንስቷል። ኢህአዴግ ተፎካካሪ የፖለቲካ ፓርቲዎች ለመነሻ ያቀረቡት የድርድር ጽሁፍ የተለያዩና የተበታተኑ ሀሳቦችን የያዘ በመሆኑ በባለሙያ ተደራጅተው መቅረብ እንዳለባቸው ገልጿል። በፓርቲዎቹ በተደረገ ውይይት ብሔራዊ መግባባት ከፖለቲካ ፓርቲዎች በዘለለ በርካታ የህብረተሰብ ክፍሎችን የሚነካ በመሆኑና በጉዳዩ ላይ የቀረቡ ሀሳቦችን ለማጤን ቀጠሮ ይዘዋል። አቶ አንዳርጋቸው ጽጌን ጨምሮ ይቅርታ የተደረገላቸውና ክሳቸው የተቋረጠላቸው 500 የሚበልጡ ሰዎች በትላንትናው ዕለት ከእስር ተለቀዋል። ፌዴራል ጠቅላይ አቃቤ ሕግ ሰሞኑን በሰጠው መግለጫ በተለያዩ ወንጀሎች ተከሰው የነበሩ 576 ግለሰቦች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ መወሰኑ ማስታወቁ ይታወሳል። ከተፈቱት መካከል ጉዳያቸው በፍርድ ቤት እየታየ የሚገኝና ክሳቸው እንዲቋረጥ የተደረገ እንዲሁም ጉዳያቸው በይቅርታ ቦርድ ለፌዴራል ፕሬዚዳንት ቀርቦ በልዩ ሁኔታ በይቅርታ እንዲፈቱ የተወሰነላቸው ናቸው። ግለሰቦቹ ስለ ምግባራቸውና ንጽሕናቸው ታይቶና ከእስር ቢፈቱ ለህብረተሰቡ ስጋት የማይሆኑ መሆኑ ታይቶና የፖለቲካ ምህዳሩን ለማስፋት በማሰብ መሆኑን የፌዴራል ጠቅላይ አቃቢ ሕግ ገልጿል። የፌዴራሉ ጠቅላይ አቃቢ ሕግ ተቀማጭነታቸው በውጭ ሀገር በሆነው ኢሳትና ኦኤምኤን የተባሉ ቴሌቪዥን ጣቢያዎች እንዲሁም በዶክተር ብራውን ነጋና ጀዋር መሐመድ ላይ የከፈተው ክስ እንዲቋረጥ ጠይቋል። ፌዴራል ጠቅላይ አቃቢ ሕግ ለፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስን ስለማንሳት በጻፈው ደብዳቤ በእነ ዶክተር መራራ ጉዲና መዝገብ ስር የሚገኙት እነዚህ ተቋማትና ግለሰቦች ክስ እንዲቋረጥ ትላንት የጠየቀ ሲሆን ፍርድ ቤቱም ጥያቄውን ተቀብሏል። ግለሰቦቹ በህገ መንግስቱና ህገ መንግስታዊ ስርዓቱን በኃይል ለማስወገድ ሙከራ ወንጀል እንዲሁም የቴሌቪዥን ጣቢያዎቹ ደግሞ ግለሰቦቹ የሚያስተላልፉትን ጥሪ በመቀበልና የሽብር ቡድን ድጋፍ በማድረግ በዋና ወንጀል ላይ ተካፋይ በመሆን የሽብር ተግባር ወንጀል ተከሰው እንደነበር የአቃቤ ሕግ መዝገብ ያስረዳል። መንግስት የዜጎችን ሰብአዊ መብት የማስከበርና የማክበር ተልእኮውን ለመደገፍ ቁርጠኛ እንደሆነ መረጋገጡን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የፌዴራል ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ጋር ተወያይተዋል። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ውይይቱን አስመልክቶ በሰጡት መግለጫ ከጠቅላይ ሚኒስትር አብይ ጋር ባካሄዱት ውይይት በተለይ ኮሚሽኑ የሚወስናቸው ውሳኔዎችን በመቀበልና በመተግበር በኩል የክልልና ፌዴራል ተቋማት ላይ ከፍተኛ የቁርጠኝነት ችግር እንዳለ መነሳቱን አብራርተዋል። በእነዚህ አካላት ላይ ክትትልና ቁጥጥር እንዲደረግ ማሳሰቢያ መስጠት የሚያስችል ውይይት መደረጉንም ዶክተር አዲስ አስታውቀዋል። ዜጎች በሰብአዊ መብት ጉዳይ ዙሪያ ያላቸውን ግንዛቤ የማዳበር ስራ ከኮሚሽኑ በተጨማሪ የመንግስትና የፍትህ አካላት ስራት ሊሆን እንደሚገባ መወያየታቸውንም ዶክተር አዲሱ ተናግረዋል። ጠቅላይ ሚኒስትር አብይ የዜጎችን ሰብአዊ መብት የማስከበርና የማክበር ተልእኮን ለመደገፍ ቁርጠኛ እንደሆኑ በውይይቱ ማረጋገጣቸውን ዶክተር አዲስ አስታውቀዋል። ከመብት ጥሰቶች ጋር ተያይዞም በዜጎች የሚነሱ ጥያቄዎችን በመመለስና ኮሚሽኑ በምርመራ በሚለያቸው ጉዳዮች ላይ በመመስረት ቁርጠኛና ተግባራዊ ምላሽ ለመስጠት ዝግጁ እንደሆነ ማረጋገጣቸውን ዶክተር አዲሱ ገልጸዋል። ግንቦት 20 በኢትዮጵያ ብዝሃነትን ያከበረ ዴሞክራሲያዊ አንድነትን መሰረት የጣለበት ዕለት መሆኑን የፌዴራል ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። የግንቦት 27ኛ ዓመት የድል በዓል ማጠቃለያ የላቀ ብሔራዊ መግባባትና ዴሞክራሲያዊ አንድነት ለላቀ ሀገራዊ ስኬት በሚል መሪ ቃል ከትናንት በስቲያ ምሽት በሸራተን አዲስ ተከብሯል። ፕሬዝዳንት ዶክተር ሙላቱ ግንቦት 20 በኢትዮጵያ ብዝሃነትን ያከበረ ዴሞክራሲያዊ አንድነት መሰረት የጣለበት ዕለት መሆኑን ተናግረዋል። በዓሉንም በሀገሪቱ እያጋጠሙ ያሉ ችግሮችን በመፍታት ማክበር እንደሚገባም ተናግረዋል። ከዚህ ባለፈም ለሀገራዊ አንድነትና እድገት ለመስራት ቃል በመግባት በዓሉን ማክበር ይገባል ብለዋል ፕሬዚዳንት ሙላቱ። ህብረተሰቡም ብሔራዊ መግባባትን ለመፍጠርና እየተመዘገቡ ያሉ ሀገራዊ ስኬቶችን ለማስቀጠል በጋራ ሊንቀሳቀስ ይገባል ብለዋል። ፕሬዚዳንቱ በንግግራቸው በውጭ የሚኖሩ ዜጎችን ደህንነት ለማስጠበቅና ተፎካካሪ የፖለቲካ ፓርቲዎች በሀገሪቱ የፖለቲካ እንቅስቃሴ ላይ ገንቢ ሚና እንዲኖራቸው የተጀመረው እንቅስቃሴ እንደሚቀጥልም አስተዋል። ከዚህ ባለፈም ከጎረቤት እና ሌሎች ሀገራት ጋር ከጋራ ተጠቃሚነት መርህ አኳያ እየተሰሩ ያሉ ስራዎች ተጠናክረው እንደሚቀጥሉም አጽንኦት ሰጥተዋል። እንግዲህ ዘውዱ ለዕለቱ ያሉ የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት የኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ።
አሽመድምዶ ምጥል አላው አንዳች ነገር ሽጦር ያልበገረው ልበጫ ካገቶ ፋኖ እንዳልሻላለ አንቺ ተማረከ ለፍቅር ሰጠ ከደጃ ፍሽዋለ አይዋለ አይዋለ ነይ ሙሉ አለሜ ነይ ነይ ሙሉ አለሜ ነይ ነይ ሙሉ አለሜ ነይ ነይ ሙሉ አለሜ ፍርሳን ገለት አርጋ አሰት አደርገው ከደና እንኳን ሰበበኛው ያላ ያ ተፈጥሮሽ ሰባይሽ ያዳም ስትንፋሱ ካንቺ የበለጠ
ወጥ ተገብቷል
ከነተም ሲኦል መከራ ማለንም ሁሉም ያመስገናሽ ለክፉም ለደጉ ለሞትም ለመዳን ምክንያቱ አንቺ ነሽ ሴትየ አንቺ ነይ ሙሉ ዓለሜ ነይ ሙሉ ዓለሜ ነይ ነይ ሙሉ ዓለሜ ነይ ነይ ሙሉ ዓለሜ የደስታዬ
አድማጮች የምታዳምጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። አሸናፊ ወደ ቤታችን ይጓና።
እሺ።
የግንቦት 20 በዓል በተከበረ ማግስት ከ500 በላይ የሚሆኑ ስረኞች ተፈቷል። ከተፈቱት መሐከላ እንዳርካቸው ጽጌ ይገኝበታል። ያቶ እንዳርካቸውን ጽጌና ሌሎችንም በአጠቃላይ ተመረከተ። የህዝብ ስሜት እንዴት ነበር? እንዲካየናቸው የተለያዩ ሶሻል ሚዲያውስ ግን የእናንተ በአካል ዘስራ ነበርክ እንዴት ነበር?
እሺ እንግዲህ አሁን የህዝቡ ስሜት ማለት ህዝብ ትልቅ የማህበረሰብ ክፍል ነው። ለምሳሌ የአዲስ አበባ ህዝብ ስትል የአዲስ አበባ ህዝብ አዲስ አበባ ውስጥ የሚኖር የሚኖሩ ሰዎች ማለት ነው።
አዎ
እንግዲህ እንደ አዲስ አበባ ከተማና እንደ ኢትዮጵያ ህዝብ አንዳንዱ ያው ዜናውን በቴሌቪዥን ማታ የሚሰማው ሶሻል ሚዲያ የሚጠቀመው ደግሞ ሶሻል ሚዲያ ለሚከታተል ምናልባት በዛው ወዲያውኑ በሰዓቱ አግኝቶስ ሊሆን ይችላል።
አዎ
ፊቸሮችም ተለቀዋል። እንግዲህ ህዝቡ ያው ከዛ በፊት እንደነበረው አገራዊ መግባባት ለመፍጠር የሚደረግ እርምጃ እንደሆነ ነው የሚወስደው። ጭንቀት ውስጥ ስለነበረን ከዛ ሁከት ውስጥ ወጥተን ምንም ስጋት ወደሌለበት ሁኔታ ሊያሸጋግር ይችላል ብሎ የገመተውና መንግስት ወደዚህ ያሸጋግረናል ያለው እርምጃ በሙሉ መደገፍ ዝንባሌ አለው። በዛ መልክ ያየው ሰው ቁጥሩ ቀላል አይደለም። በሌላ በኩል ደግሞ እንደው ይሄ እስረኞችን መፍታት ጥሩ ሆኖ ሳለ እርቅ ማውረድ ጥሩ ሆኖ ሳለ እንደው ልኩን የለቀቀ አይደለም ወይ የሚሉላ አለ። ለምሳሌ ባለፈው አርብ
የተደረገው
በአባይ ሬዲዮ ላይ በተደረገው ውይይት ላይ አሁን በጣም የሚገርሙ ሐሳቦች ነበር። ያው የህዝብ አስተያየት በስልክ ሲናገሩ የነበረውና
አዎ
በተለይ በልዩ ሁኔታ እየተባለ ራሱ የተሐድሶ እርምጃ አካል የነበሩ የሙስና ወንጀል ተጠርጣሪዎች ወይ ወንጀላቸው እንደው ክብደቱ ያን ጊዜ ሲነገረን ጠቅላይ ሚኒስትሩ ማብራሪያ ሰጥተውበት በኋላ አቃቢ ህግ ሰፊ ማብራሪያ ሰጥተውበት እንደው ትንሽ እንኳን ያን ጊዜ ጉድ ያስዋለንን ነገር የሚያለሰልስ ሳይኖር የመለቀቁ ነገር ወዴት ያደርሰናል የሚል ስጋት ያደረባቸው አሉ። በሌላ በኩል ደግሞ አንዳርጋቸው ጽጌ እንደ ፖለቲከኛ ደጋፊ አላቸው። የትኛውም ፖለቲከኛ
አለው።
የፖለቲከኛ ማለት የግል የቤተሰቡን አጀንዳ ሳይሆን የሌሎች ሰዎችን አጀንዳ ክፉም ይሁን ደጊዞ ስለሚነሳ ግንቦት ሰባት እንደ ፓርቲ ምንም ደጋፊ የለውም አይባልም አለው። እና በዛ ደረጃ እንግዲህ የተደራጁ ሰዎች ምናልባት ቁጥራቸው በመቶ እስከ መቶ መቶም የሚደርሱ አይደለም ኦፍ ኮርስ፣ ግን የተወሰኑ ሰዎች ደግሞ የአስተንዳርታቸው አባት ቤት በጭፈራ ቦታ አቀባበል አድርገዋል። እንግዲህ ይህንን የህዝብ አቀባበል ማለት ይከብዳል ግን ያው
የደጋፊ
አንድ የአንድ የፖለቲካ አመለካከት ደጋፊዎች አቀባበል ብለን ልንወስደው እንችላለን። የህዝቡ አመለካከት ግን እንዳልኩ ሀገራዊ መግባባትን የሚያመጣ እና እርቅ የሚያወርድ ነገር ጥሩ ስለሆነ እንደዛ አካል በጣም ተረጋግቶ ያየዋለ። መፈታቱን ደግሞ ቅድም ባልኩ ደረጃ ጠርዙን ወደ መልቀቅ ሄዶብናል የሚለው ደግሞ
ሌላ ራሱ
የበላይነትን የማጣት ነገር አይሆንም ወይ? የትስ ጋር ነው የሚቆመው? እንደው እንደተባለው ሀገራዊ መግባባትን ያመጣል ወይስ ወደ ሽንፈት ወስዶ እንደውም ወደ አልጠበቅነው መገፋፋት ያደርሰናል የሚል ስጋትም ያለው አለ። እንግዲህ የህዝቡ አመለካከት ይሄ ነው። ይህንን ነው የሚመስለው። በተለይ በዚህ በሶሻል ሚዲያ ላይ ሳየው የህዝቡ አቀባበል እያሉ ሲያወሩ አቶ አንዳርጋቸውም እንደ ህዝቡን እንደዚህ ያልጠበቅኩትም ሲሉ እንደው የመላው የከተማው ህዝብ ግልብጥ ብሎ ወጣ ይመስላል። እንደዛ ሳይሆን የዛ አመለካከት ደጋፊ የተወሰነ ቡድን ነው። እንደ ህዝብ ብሎ መጥራት ያስቸግራል። ደጋፊዎቻቸው
በማለት ይቀላል በጣም። ከስር ከተፈታ በኋላ አቶ አንዳርጋቸው ጽጌም የራሱን አመለካከት ሰጥቷል። እንደውም የሞት ቅጣቱን እንዲፈጽሙ ነግሬያቸው ነበረ እና ሰው እየሳቀ እንደሚሞት ላሳያቸው ሞክሬ ነበረ። በቴሌቪዥን ያወጡት ግን ቆራጦ ነው ያስቀመጡት ያሳዩት የሚል ያል እንግዲህ ብሏል አላለም ባናቀም አሁን የተናገረው ነገር ነው። እንደዛ ብሎ የተናገረበት አለ። በዛው መጣን ደግሞ ዶክተር መራራ ደግሞ ስለ አጠቃላይ ሁኔታው ስለ ስረኞች አፈታትን በተመለከተ ደግሞ የራሳቸውን የሰጡት ገለጻማል። እና እነዚህን ሁለት ነገሮች እንዴት ነው የምታደርጋቸው? የመንግስትስ አካሄድ ቆዛ መጀመሪያ ከንግግራቸውን እነሳና እንግዲህ አቶ አንዳርጋቸው ህዝቡም ምንም ሳይል ግን በአጠቃላይ የሞት ፍርዱን ተግባራዊ አድርጉ ብዬ ጠይቂያቸው ነበረ እየሳኩን ለመሞት ዝግጁ ነበርኩኝ የሚል አነጋገር አለበት። እርግጥ ይህን ነገር የሚያሳዩ ምልክቶች ነበሩን በዛ በወቅቱ?
እንግዲህ በወቅቱ ያው ሞቱንም ከፈለጋችሁ ፈጽሙት ብለው እንደነበር የሚያሳይ ምንም ነገር አልሰማንም። ሶሻል ሚዲያውም ሌላውም እንዲ አፈትልኮ የወጣ ወሬም
ምንም
ምናልባት ይጠይቋቸው የነበሩትም ሰዎች ሰምተው ሹክ ብለው በጭምጭምታም አልሰማንም። እርግጥ የሞት ቅጣት ተወስኖባቸዋል። የተያዙበት ሁኔታ የሚያከራክር አልነበረም። እየፎከሩ ወደ ትጥቅ ትግል ሲሄዱ እየፎከሩ እየተናገሩ አሸባሪን አስርጎ ማስገባት ሁሉ ተገቢና የምንከተለው እርምጃ ነው፣ ያገኘውን አጋጣሚ በሙሉ እንጠቀማለን ሲሉ ፊት ለፊት እየተናገሩ ስለነበር የተያዙት እንደው ምንም መውጫ የለም ብለው መውጫ ካጣ እርሷ የቆረጠ ሰው ምንም መንገድ የለውም ነበረው ስታየው። እንደው የህግ ለምሳሌ አፍሪካ ቢሆነ ነገር የሆነው ምንም መውጫ የለውም ምንም እና በዛ ደረጃ እጁን የሰጠ ሰው ግደሉኝ፣ የምፈልገውን ሰርቻለሁኝ፣ የምፈልገውን አድርጌ ነው የሞትኩት እና ግደሉኝ ሊል ይችላል። በዛ ውስጥ አጣብቂኝ ውስጥ የገባው እና እንደ አሁን ሁኔታዎች ተገለባብጠው እንደዚህ የሆነ እንጂ በፊት በነበረው ሁኔታ ምንም መውጫ የለው ስለነበረ ሊሉም ይችሉ ይሆናል። በአጠቃላይ ግን አሁን ዶክተር መረራን ማስተልኛል
ያንዳርካቸው አባባል በወቅቱ የነበረውን ላፕታፑን ለመንግስት ለመርማሪዎች ሰጥቶ የራሱን ጓደኞች ነማን እንዲሆኑና ፋይላቸው ሙሉ እንዲገለበጥና እንዲታይ ያደረገ ነው። እንደዚህ ያደረገ ሰውዬ እንዴት ነው ግደሉኝ ብየም ነበረ ብሎ ሊል የሚችለው? እኔም ልክ ታጋ የምንላቸው እንግዲህ በትግል ዓለም የነበሩ እንደነ አሞራውን አይነቶቹ የደርግ መንግስት ጠይቃቸው አንናገርም መላሳችን እንቆርጣለን ብሎ መላሳችን የቆረጡትም እናስታውሳለን። እንግዲህ ትግል ከምንለው ነው እና አንዳንድ ጊዜ ካፈርኩ አይመልሰኝ አይነት ነገሮች የሚባሉ አባባል አይነት እንደዚህ ብያቸው ነበረ የሚል ነገር አለ። እሱን ነው ትንሽ ለመቀበል
ይደገኝ።
አዎ
በአጠቃላይ ግን እንግዲህ እስረኞች የመፍታት እዚህ ድረስ ተሄዶ አሁን ምንም ጥፋት አላጠፉም አይደለም አንዳርጋቸው ጽጌ ሌሎችም በልዩ ሁኔታ ተፈቱ የሚባሉ ስናሁን ስታያቸው ያው ህገ መንግስታዊ ስርዓት በማፍረስ ተንቀሳቅሰዋል። ህገ መንግስታዊ ስርዓቱ ተገቢ ነው፣ አስፈላጊ ነው፣ የህዝብ ነው ተብሎ ነው የሚታሰበው። ስልጣን ላይ ያለው መንግስት በህዝብ ውክልና የወጣ ነው። ይህንን ህገ መንግስታዊ ባልሆነ መንገድ ለማፍረስ ስትንቀሳቀስ፣ ሰዎችን ስትገል፣ አሸባሪዎችን ስታሰማራ፣ የጦርነት ስታውጅ ወንጀሎች ናቸው። የትም ሀገር ቢሆን ያስጠይቃሉና ጥፋተኛ አይደለም አይደለም የሚፈቱ ጥፋተኞች ናቸው። ግን ሀገራዊ መግባባትን መፍጠር ሁልጊዜም የፖለቲካ ሰዎች ደጋፊዎች ስላላቸው የነሱ መታሰር በአጠቃላይ በህዝቡ ውስጥ ጽንፍና ጽንፍ የሆነ አመለካከት ሊታረቅ የማይችል አመለካከት ስለሚፈጥር ይህን ጽንፍና ጽፋና ሀገራዊ መግባባትን መፍጠር ነው። ግን አሁን የአንዳርጋቸው ጽጌ ሲናገሩ ሌሎችም በውጭ ያሉትም አስተያየት ሲሰጡ በዚህ ጉዳይ ላይ ያዙትም አቋም በመጸጸት ከአሁን በኋላ የጽንፍ አመለካከቶች ጠፍተው ሀገራዊ መግባባት ይፈጠር እንደው ይሄንን በማሰቡ መንግስትና ስልጣን ላይ ያለው ገዢ ፓርቲ ጥሩ ያደረገው ኢህአዴግ ስራ አስፈጻሚ እስረኞችን ለመፍታት መወሰኑ በበጎነት የሚታይ ነው በሚል አይደለም እየወሰዱ ያሉት። መጀመሪያ ላይ እንደዚህ ይሉ ነበር። ያደረግን ከዚህ እየወጡ እንደ ሽንፈት የማየት ነገር ነው የሚታየው። ለምሳሌ ዶክተር በራራ ይሄ እስረኞችን የመፍታቱ ነገር የፖለቲካ የአቋም ለውጥ ማምጣቱን በፍጹም አያሳይም ነው ያሉት። እና ቀስ በቀስ ነው የሚፈታው ስሜት እያዳመጠ በጫናው ልክ ከውጭም ከሀገር ውስጥም ያለውን ጫና እያዳመጠ ጫናውን ለመቋቋም በሚያስችለው ልክ እየፈታ ነው እንጂ እንደው የአቋም ለውጥ አድርጎ አይደለም ነው ያሉት። ይሄ ማለት ምን ማለት ነው? ይሄ የመፈታቱ ነገር በቅንነት ሀገራዊ መግባባት ከመፍጠር ሳይሆን ከሽንፈት የመጣ ነው የሚልና የሽንፈት ነገር ስለሆነ ዝም ብሎ ጫን የበለጠ ጫን እያሉ ሌሎች ዲማንዶችን እያቀረቡ ወደሚፈልገው አቅጣጫ መውሰድ ይቻላል የሚል ነገር የፈጠረ ነው የሚመስለው። ይሄ ደግሞ ጽንፍን ከማጥፋት ይልቅ ጽንፍን የመፍጠር እና የነበረውንም በነበረበት እንዲቀጥል የማድረግ ነገር ስለሆነ ያለው የሚፈልገውን ውጤት ማምጣቱ ጥያቄ ላይ እየወደቀ ነው ያለው። ብዙ ሰዎች ጉዳይ ላይ አነጋግሬያቸው ነበር። ቀደምም ከብዙ ጋዜጠኞች ጋር ስንወያይ ነበር። እንደው ከውጤቱ ከሚፈልገው ውጤት እየተንሸራተተ እንደውም ያልተፈለገ እያመጣ አይደለም ወይ በሚል አይተነዋል።
እሱን ስትመለከቱ አሁን አቀባበሉ ላይ አቶ አንዳርጋቸው ሲመጣ የተደረጉት የባንዲራ ከባንዲራ እንጀምር የባንዲራው እኛ አርበኛ ሽማግሌን እንደዛ አፍኖ መሃላቸው አስገብቶ የማይፈልጉትን ነገር መሆን የማይፈልጉትን ነገር ሲያደርጓቸው ምንም አይነት የመንግስት አካላት እዛ አካባቢ አልነበረም። ቢኖርም ያደረገው ነገር የለም። ህግ የሚከበረበትን ስርዓት የሚስተካከልበትን ማለት ነው። ይሄ በሌለበት ቦታ ላይ መንግስት ይህን ነገር አደርጋለሁ የሚላቸው ነገሮች ምንም አይነት ምስጋና አይደለም ለመንግስት ማቅረብ። ግን ቢያንስ አሁን ያለውን ነገር አሁን ልክ አንተ ቀደም ብለህ እንደተናገርከው ያለውን ነገር ተቀብለን ወደፊት በብዛት ወይንም ደግሞ ያነሰ ነገር ስላልጨምረን ወይንም ጨምሮ መንቀሳቀስ አለበት የሚል ሳይሆን እንደውም የማጥላላት ነው። ምንም ወዲያ ወዲህ የምናደባብሰው ነገር የለምና ይሄ ነገር መንግስት ራሱ ቁጭ ብሎ ማየት የለበትም ወይ? አካሄዱን ራሱን እንደ መንግስት መፈተሽ የለበትም ወይ? ወዴት እየሄድን ነው? ምን እያደረግን ነው? ምን ለማድረግ ነው ይሄን ነገር ያደረግኩት ወይንም ደግሞ ያደረግነው በግምገማቸው ለኢህአዴግ ከዛም ወደ መንግስት ያንጸባረቁት ከግምገማቸው ውጤት ያመጡት ይሄን ነገር ነው የምናደርገው ብሎት ሊያደርጉ ያስቡትን ነገር ግቡን እየመታላቸው ነው ወይ? ሊመታስ ደግሞ ይችላሉ? አሁን ባለው ሁኔታ ሊመታላቸው ይችላሉ ወይ? መንግስትስ ምን አይነት ጥንቃቄ ነው ከእንግዲህ ማድረግ ያለበት?
ያው እንግዲህ አሁን አንድ አሳሳቢ ነገር ተፈጥሯል። እንዳልኩ የሚፈልገውን ውጤት አምጥቷል የሚለው ነገር ወይም የሚፈልገውን ውጤት ያመጣል የሚለው ጥያቄ ላይ እየወደቀ መምጣቱን የሚያነሱ ሰዎች አሉ። አሁን እንግዲህ እስረኞቹን ሲፈቱ የሁሉንም ወገን ይሁንታ የማግኘት ነገር ነው የታሰበው። አሁን ግን ወዴት እየሄደ ነው? አንድ ቅድም እንዳነሳሁልህ ሰዎቹ በበጎ የተደረገ ነገር ነው የአቋም የፖለቲካ አመለካከት ለውጥ እና እንደው በቅንነት ሀገራዊ መግባባት ለመፍጠር ነው የተደረገው የሚለውን እነዚህ የታሰሩ ሰዎች የሚፈቱላቸው እና ተቃዋሚዎቹ እንደሱን እየተቀበሉት እና እያሉት አይደለም። ስለዚህ ደጋፊዎቻቸውም በዚህ መንገድ ያዩት አይደለም እንደውም በጫና የተፈጠረ ስለሆነ
አዎ
ተመለከ መደፋት አለበት የሚል ስሜት እየተፈጠረ ነው በአንድ ወገን የነዚህ ምን ተማርጀት አልተቻለም በሌላ ወገን እንደዚህ እዚህ ድረስ እየሄደ በጣም ትልቅ አንድ ወቅት ላይ ጦርነት እስከማወጅ ድረስ እየደረሰ የሽብር ጥቃቶች የተሞከሩበት ጥፋት ድረስ እየሰራ ሰው መለቀቁ አደጋ ነው የሚሉና ኢህአድግን ቀደም ሲል በነበረው አቋሙ ሪዮት ዓለሙ እና ጥንካሬው የሚደግፉ ደግሞ በርካታ ሰዎች ነው ያሉት። እነዚህም መንግስት በሚወስደው እርምጃ ጥርጣሬ አድሮባቸው መንግስት ላይና ድርጅቱ ላይ ያላቸው እምነት እየተሸረሸረ መጥቷል። እንግዲህ ምን የሆነ ነው መንግስት እና ገዢ ፓርቲ የነዛንም ድጋፋቸውን አገኛለሁ ያለውን ይያጣ በጠንካራ በመርህ ላይ ተመስርተው ሲደግፉት የነበረውንም ይያጣ ወደ መሄድ እየሄደ ነው። በተለይ በመርህ ላይ ተመስርተው የሚደግፉትና ጥልካሪው መሰረት አድርገው ሲደግፉት የነበሩ መሸሽ የነዛ እየተሸነፈ ነው ከሚል ጋራ ተዳምሮ የበለጠ እንዲገፉት እድል ይሰጣቸዋል። በዚህ መሐከል የተፈለገው ውጤት ከመምጣት ይልቅ ተገፍቶ ሊቆጣጠረው የማይችለውና በህግ በመርህ በአይዲዮሎጂ በህገ መንግስት ከመመራት ይልቅ በቃ የተንደረደረ ነፍሱን ለማሰንበት ሌሎች የሚሉትን እየፈጸመ እንደዚሁ እየሮጠ ብን ብሎ እንዳይጠፋና በአናርኪዝም ሂደት ውስጥ እንደው የህገ በላይነት የት ጋር እንዳለ ምን አቋም መያዝ እንዳለበት እንደ ጋዜጠኛም እንደ ኮሙኒኬተርም ምን ማለትና ምን ኮሙኒኬት ማድረግ እንዳለበት አታውቅ በውዥንብር ውስጥ ሁሉ ነገር መና ሆኖ እንዳይቀርና አገሪቷ ወደ ከፋ አደጋ ውስጥ እንዳትገባ በዚህ መሐከል ደግሞ ስትጠነክር ሁሉም ይወዳል ስትዳከም ግን ማንም አይተኛልህምና አሁን እንደው እየተጠናከሩ ነው ሁሉና እየዘሩ ነው ከአደጋ ውስጥ እየወጡ ነው የሚሉን በሙሉ መልሰው በተቃራኒ የራሳቸውን ጥቅም ወደ ማስከበርና ገፋ ገፋ ወደ ማዘን ቃላቶቻችንም ወደ በበርታት ሄደው ለአደጋ ልንወድቅ እንችላለን። ስለዚህ መንግስት እና ገዢ ፓርቲ የሚወስዳቸው እርምጃዎች የሚፈለገውን ሀገራዊ መግባባት መተማመን በሰላማዊ ምርጫ ብቻ ወደ ስልጣን የመምጣትን የሁኔታ የሚያደላድል የፖለቲካ ምህዳርን የመፍጠርና የማስፋት ውጤትን እያመጣ ነው ወይስ አይደለም የሚለውን በእያንዳንዱ እርምጃው ላይ ቼክ እያደረገ መሄድ አለበት። እንደው ዝም ብለን አንድ ታታውቀው ጭልጥ ብለህ የሚሄድ ነገር ሊፈጠር ይችላል። ይሄ ልክ ራስህ ጸጉረ ሲመለጥ አታውቀው ያለ ይመስልሃል ዝም ብሎ በኋላ አንድ ጊዜ ላይ በቀደም ጭንቅላትን ድንች ሆኖ ነው የምታገኘው። እና እንደዚህ አይነት ነገር ውስጥ እንዳንገባ
ንቃቄ
መነሻው በጎ ነው ሐሳቡ ይሆን ሁላችንም እንፈልገዋለን ግን ወደዛ እየሄደ መሆኑን እያንዳንዱ እርከን ላይ ቼክ እያደረገ ወደዛ ሊሄድ የሚችልበትን መንገድ ወደ አደጋ ሊወስድ የማይችልበትን ሁኔታ እየፈጠረ መሄድ አለበት። አለበለዚያ አሁን ያለው ነገር ትንሽ ደንገጥ አድርጎናል። እንግዲህ መንግስትም ቼንስ ያደርጋል ብዬ ገምታለሁ።
አንድ የታዘብኩት በዚህ በሶሻል ሚዲያው ላይ ያንዳርካቸው አካባቢ ቤተሰቦች አካባቢ የነበረውን ስዕሎችና ቪዲዮዎች ስመለከታቸው ብዙዎቹ ያንዳርካቸው ምስል ያለበት ቲሸርት አድርገዋልና አንድ ቦታ ላይ እንደውም አንዱ ሲጠይቅ ከታ መጣው ከት ገዛው ሲባል እኔ ማንም እኔ አላቀም ምንም ማቀው ነገር የለም ገንዘብ ተሰጠኝ ሄጀ ገዛሁኝ የሚል ነገር አለና ይሄንን የሚያደርግ አንድ የተለየ ሂሳብ ከፍቶ የሚንቀሳቀስ የቀለም አማራጆች ቡድን ያለም ያስመስላል። እና ይሄንንስ አንተ እንደው በግል እንዴት አየኸው? ምክንያቱም ብዙ ገንዘቦች እንቀሳቀሳሉ ከሚፈልገው በላይ ከተማ ውስጥ እና ይሄንንስ እንዴት አየኸው?
እንግዲህ አሁን ይኸውልህ ይሄ ለምሳሌ እንደው ግንቦት ሰባት ደጋፊዎች አሉት ያው የነሲብ ዛም ነው እንጂ ደጋፊ እንዳለ ይታወቃል። አሁን ለምሳሌ አንዳርጋቸው ጽጌ ይፈታሉ አቀባበል እናድርግላችሁ ብሎ እነሱ ህዝብ ብሎ የገለጹት የቡድን እዛ አካባቢ በዛ ሁኔታ ተዘጋጅቶ እንዲጠብቅ ቲሸርት ለብሶ ጨርቆች ይዞ ሰንደቅ ዓላማ ይዞ እንዲጠብቅ ማድረግ ላይ የተደራጀ እንቅስቃሴ ነው የተደረገው። አይታቸው ከሆነ በጣም ለጋ ወጣቶች ናቸው። እነዚህ ለጋ ወጣቶች ቲሸርት የሚገዙበት ገንዘብ ሌላም የሚያበረታታቸው ገንዘብ ሊሰጣቸው ይችላል። እና የተደራጀ ነገር ነው። ይሄ የተደራጀ ነገር ደግሞ ዝም ብሎ አይደለም የተፈጠረው። አደራጅ አይና ታዛጊ መሪ አለው። እና በሌላ በኩል ምንድነው ብለን ነው የምናስበው እስካሁን ድረስ ባሸባሪነት ከመፈረጅ በህዝብ ተወካዮች ምክር ቤት ያልተነሳው የግንቦት ሰባት ቡድን ሀሳቦችን አመለካከቶችን በይፋ እስከማራመድ ድረስ የደረሰ ነገር ሀገራችን ውስጥ መኖሩን ታያለህ። እና እንግዲህ አሁን መንግስት እንዴት እንደሚያቸው አላውቅም፣ ግን የሚጠቁመ ነገር አለ። የዚህ አይነት ነገር የተደራጀ ነው። የተደራጀ ነገር መሪ ያለው ወጪ ያለው ወጪውን የሚሸፍን ሰው አለው። ይሄ ደግሞ ከግንቦት ሰባት ከራሱ
እና የኤርትራ መንግስት ራሱ
የገንዘብ አቅም ካላቸው ደጋፊዎቹ ውጪ ሊሆን አይችልም።
እነሱን ትንሽ እሱን ጥሩ እንግዲያው ብዙ ምንላቸው ይኖራል። ወደፊት እየቀጠሉ እየቆዩ ሲመጡ ብዙ ነገሮች የምንወያይባቸው
እያየን ጥንቃቄ ማድረግ ይኖርባል። ሀሳቡ ጥሩ ሆኖ እያለ መንግስት የሚፈለገውን ውጤት ያመጣል አያመጣም የሚለው ግን ቼክ ማድረግ ይኖርበታል።
ጥንቃቄ መደረግ ያለበት ነው። ግንቦት ሀያ ባለፈው ሰኞ ተከብሯል። በመላው ሀገሪቱ በአዲስ አበባ ሸረተን በመቀሌ የፓናል ዲስካሽንም ነበረ፣ በቤተ መንግስት አካባቢም እንደዚሁ። እና ግን የድሮ አይነት የነበረው አልነበረም። እኔ እንደታዘብኩት ነው ማራ የራሴ ትዝብትና ካገኘኋቸው መረጃዎች በመነሳት እንዴት ነበር ባሉ የተከበረው? እንዴትስ ነው? ምንስ አገኘበት? ምንስ ተባለ? እርግጥ ፕሬዚዳንቱ ንግግር አድርገዋል፣ ሌሎቹም እንደዚሁ። ግን እነዚህን ሶስት ቦታዎች እንክፈላቸውና የአዲስ አበባው ሸራተን የቤተ መንግስቱና የመቀሌ ፓናል ውይይቱን አድርገን እንዴት ታየዋለህ? እንግዲህ
ግንቦት ሀያ በቀደም ቅዳሜ ዕለት ውይይታችን ላይ አውስተነዋል። ያመጣቸው ነገሮች አሉ። ብዝሃነትን የምታስተናግድ ኢትዮጵያ ተፈጥራለች። የአመለካከት ብዝሃነት፣ የሃይማኖት ብዝሃነት፣ የብሔር ብዝሃነት ነው። ከዛ በኋላ ይሄ የብዝሃነት መከበር አገሪቷ ውስጥ የነበሩትን የነጻነትና የእኩልነት ጥያቄዎች በትጥቅ ትግል ሲካሄዱ የነበሩትን በማስቀረት በጣም ከ83 በፊት ከነበረው 17 ዓመት ጋር ሲነጻጸር በጣም የሚገርም ሰላም በመላ ሀገሪቱ እንዲሰፍን አድርጓል። ይሄ ደግሞ ልማቱን በጣም አፋጥሎታል እና 82 ዓመተ ምህረት ላይ በአጠቃላይ የምርት መጠን ከአፍሪካ የመጨረሻ ደረጃ ላይ የነበረችው ሀገር ከዛ በኋላ ባለው ጊዜ አሁን በጂዲፒ ከአፍሪካ ሀገራቶች ስድስተኛ ነበር። በ82 ዓመተ ምህረት የመጨረሻዋ ነበረች ከአፍሪካ። አሁን ስድስተኛ ደረጃ ላይ ያለችው እንግዲህ ደረጃ ላይ መድረስ ይለናል። እንግዲህ ይሄ ጂዲፒ ይሄ ሀብት በትክክል ለሁሉም የሚደረስበት ፍትሐዊ ሀብት ክፍፍል ስርዓት ነበረው ሌላ ጥያቄ ሊነሳ ይችላል። ግን በዚህ ደረጃ እንዲያድግ ማድረግ ያልቻለ ሁኔታም ፈጥሯል እና እንግዲህ ግንቦት ሀያን ስናከብር እነዚህ ነገሮች መሰረት አድርገን ነው የምናከብረው። ድሮም እነዚህ ነበሩ ሲከበሩ የነበሩት እና ወደዚህ ያሸጋገረን ቃናው ነው አሁን እና እዚህ ላይ አንድነት ነበረ፣ በተለይ በኢህአዴግ ውስጥ በኢህአዴግ ደጋፊዎች ውስጥ ሌሎቹም በዚሁ በትጥቅ ትግል ውስጥ ተሳትፎ የነበሩ እና ግንቦት ሀያ ባስገኘው ድል መጥተው የሽግግር መንግስት ውስጥ የተሳተፉ ህገ መንግስት የቀረጸው ቡድን ውስጥ የተሳተፉ ያጸደቁ አካላት በሙሉ ይህንን ይደግፉ ነበር። ለምሳሌ የሁሉም የኦሮሞ እንቅስቃሴዎች የዚህ ተጠቃሚዎች ነበሩ፣ የነዋቆጉቱ ሌሎቹም። እነዚህ በሙሉ ግንቦት ሀያ ከዛኛው ወደዚህኛው የተሸጋገርንበት ዕለት በመሆኑ ነው የሚቀበሉት እና በዚህ ላይ አንድነት ካይ ነበረ ኦርስ ግንቦት ሀያ ወደ መጥፎ ነው የወሰደን የሚሉ ሰዎች አሉ። ግን ግንቦት ሀያን ወደ ጋነት ወደ ተቀበለች እና ሰላም ወደ ተፈለባት ወደ ልማት የተሸጋገረች እና ወደ መካከለኛ ገቢ ወዳላቸው ሀገራት ተሸጋገር ጠርዘራ ወዳለች ሀገር ደረጃ ላይ ያደረሰን የሚሉት ሰዎች በአንድ መንፈስ ነበር የሚያከብሩት። አሁን ግን ይሄ አንድ መንፈስ በግልጽ የማይታይበት ሁኔታ ተፈጥሯል። አዲስ አበባ ሸራተን ላይ የተከበረው ፕሬዚደንት በዶክተር ሙላቱ የተገኘበት ይሄ መንፈስ አለ፣ ይሄ የድሮ መንፈስ አለ። ንግግራቸውን ሰምተው ከሆነ እነዚህ ነገሮች አንስቷል፣ እስከዛሬ ያሉት ስኬታቸው አንስቷል። ግን ችግሮችም አሉብን ብሎ የባለፈው ሁለት ዓመት እንቅስቃሴዎች እነዚህ የባለፈው ሁለት ዓመት እንቅስቃሴዎች መንግስት ደካማ ከሆነ የህዝቡ ጫንቃ ሊሸከም እንደማይችል ያረጋገጠ መሆኑን ለነዚህ ምላሽ መስጠት እንደሚያስፈልግ፣ ስኬቶቻችንን ግንቦት ሃያን ስናከብር ስኬቶቻችንን ብቻ ሳይሆን የቀሩንንም ነገሮች በማሰብ እንደገና አሁን ከዚህ ከቅርብ ጊዜ ወዲህ የተጀመሩትን በዲፕሎማሲ በሀገራዊ መግባባት ደረጃ የተጀመሩ እንቅስቃሴዎችንም አጠናክረን የምንቀጥልበት በሚል ሁሉን ነገር ባቀፈን መሰረታዊውን ነገር ችግሮቹን የችግሮቹን መፍታትና አሁን የተጀመሩ መልካም ነገሮችን ሁሉ በያዘ መንፈስ ነው የተከበረው። ከዛ መቀሌ ላይ የተከበረውን ስታየው ደግሞ ያው በመሰረቱ ወደዚህ ያሸጋገረን ስርዓት ነው የሚለው ላይ ያ ነገር እንዳለ ሆኖ ግን የድሮ መስመራችን ላይ ነን ወይ
የሚጥያቄ
ጥርጣሬ ኢህአዴግ እንደ ድርጅት እንግዲህ እዛ ላይ የተገኙ ሰዎች የብአዴን ሰዎችም ነበሩ፣ የህወሓትም ሰዎች ነበሩ፣ አንጋፋዎቹ ታጋዮች ነበሩ፣ የማንም የድርጅት አባል ያልሆኑ ደጋፊዎቻቸውም ነበሩ። የድሮ መስመራችን ላይ ነን ወይ የሚል እና ወደ መስመር የመመለስ ስራ ይቀረናል በሚል ቃናን የተከበረው። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ የሰጡት መግለጫ ደግሞ በመሰረቱ የድሮ ግንቦት ሀያን ስናከብር የሚኖረውንና ፕሬዚዳንቱ የተናገሩትን መንፈስ የለቀቀና በጣም ወደ መንፈሳዊነት የተጠጋ ምናልባት እንደ የምድራዊ በዓል ሳይሆን መለኮታዊ ወደሚያስመስል የሄደና የድሮውን ቃና በሙሉ በአዲስ ቫልዩስ መቀየር የፈለገ ይመስላል። እና እነዚህን ሶስት ነገሮች አይተናል። እንግዲህ ይሄ ድሮ ከነበረው የተለየ ነው። ይሄ ዝም ብለህ ላይ ላይ ስታየው ጥሩ ይመስላል፣ ምንም አይደለም ምትል ትችላለህ፣ ጉዳት ምን ጉዳት አለ ምትል ትችላለህ። ግን አንድ የሚያሳየን ነገር ምንድን ነው? ድርጅቱ እንደ አንድ ድርጅት ልዩነቶቹንም ወደ አንድ መስመር ለማምጣት የሚታገልበት መድረክ ያለውና አንድ መስመር ላይ ያለ መሆኑን እና ይሄ የድሮ የመስመር ጥንካሬው አለ ወይስ የለም የሚለውን ነገር ጥያቄ ላይ ይከተዋል። አሁን እንደሱ ስል አሁን ይሄ የተሃድሶ አመራር የያዘው መስመር የተሳሳተ ነው ወይም የድሮ ትክክል ነው የማለት ጉዳይ አለ። የየትኛውን መስመር ይሄ ግን የመስመር አንድነትና መስመር ላይ ያለ ጽናት እና የመስመር ላይ ያለ እምነት እና አንድነት እሱ የጠፋ ይመስላል። ይሄ አሁን የተሃድሶ አመራር እየያዘ ያለው ላይ እንደ መስመር ሁሉም ኢህአዴግ አንድ ላይ ያለ አይመስልም። የድሮ መስመር ላይም ወይም የድሮ ነባሩ መስመር ላይም የተሃድሶውም ነባሩም አንድ ላይ ያለ አይመስልም እና የመበተን ነገር ይታያል። ይሄ ኢህአዴግ ላይ የምናየው የመበተን ከመስመር የመበተን ነገር ደግሞ ችግር ያመለክታል።
ግን እነዚህን ነገሮች ምልክ እንደገሁን የመቀሌው የመስመር መላላት የመስመር መሳት ያለ ይመስላል የሚል ግምት አለው። በሌላው መልኩ ደግሞ የፕሬዚዳንቱ ነገር ደግሞ አሁን እንደገለጽከው ሰፋ ያለ መሰረቱን ያለቀቀ ይዞ ያለ ነው። በሌላ መልኩ ደግሞ አሁን እንዳልከው በመንግስት እንደ መንግስት ደግሞ ስትመለከት ደግሞ ሌላ የህዝቦች ማሰብ ያለባቸው ማድረግ ያለባቸው የሚለው ነገር እነዚህ ሶስት የተለያዩ ነገር እና ከዚህ በፊት በመሀላችን ልዩነቶች አሉ የሚለውን ነገር እያንጸባረቀ ያለም ይመስላል። እና እስከ መቼ ነው እንደዚህ ተፈራርቶ ያለው ወይም ደግሞ እንደዚህ አይነት ውጥንቅጡ የጠፋበት ነገር የሚሄደው የሚለውን ነገርም ሊያጭር ይችላል። እና እኔ እንዴት እንደሚያስቡትና እንደሚያስተካክሉትም አላውቅም። ግን በአጠቃላይ ግን እንግዲህ በዛ አደጋው እኔ ለሀገር የነሱ በዛ ውስጥ ያለው አመለካከት አሁን የአቶ ስዩምን ከተመለከተው አቶ ላዊን ብትመለከት አቶ ጌታቸው እነዚህ መስመራቸው አለ መስመራቸው አሁን አቶ ሲዩም ቀጥሎ በሌላ ቦታ የተናገሩትን አዳምጣው ከሆነ ለማስተካከል ራሱን እንኳን ለማስተካከል ቢያስፈልግም ግዚዮና መስተካከል ግዚዮን ጠብቆ መስተካከል ያለባቸው መስተካከል አለባቸው ከመስተካከል ወደ ኋላ የሚባልበት ነገር የለም ነው የሚሉት ከባ ለውጥን ይፈልጋሉ ግን ለውጡ ግን መስመርክን ሳትለውጥ ሳትስት ወይንም ደግሞ ሪዮት አለ ዋናው ሪዮት አለሙ ነው አሁን ዋን ትልቁ ተቃዋሚዎች አሁን አንዳንድ ተቃዋሚዎች በቀደመታ ያ በኃይሉ የሚባል ልጅ ዶክተር መራራን ሲጠይቃቸው እሱ ልክ በጭንቅላት ውስጥ ያለው እንደሞ ሌሎች የፖለቲካ ፓርቲዎች ጭንቅላታቸው ውስጥ ያለው የአብዮታዊ ዲሞክራሲ በአጠቃላይ መፍረስ አለበት ይሄ ካልመጣ ለውጥ የለም ብሎ ሲላቸው አይ እሱ እኮ የአንድ ፓርቲ አመለካከት ነው ብሎ ነው የመለሱለት ይሄንን እንኳን ልዩነት አያውቁም ብዙዎቹና በውስጥ ደግሞ ያንን የመስመር ልዩነት የመስመር መሳት ከመጣ አደጋው የቱን ያህል ነው ለማለት ነው ስማ ምን
እንግዲህ ይኸውልህ እንዴት መሰለህ ይሄ ትልቅ ድርጅት ነው አሁንም ሀገሪቷን እየመራ ያለ ድርጅት ነው ሀገር መምራት ኢትዮጵያን የሚያክል ዳይቨርሲፋይድ የሆነና ለጥያቄዎች ምላሽ በሰጠ ቁጥር እንኳን የምትሰጠው ምላሽ በበጎ ከማየት ይልቅ እንደ ሽንፈት እስከመውሰድ ድረስ የዘለቁ አዝማሚያዎች በሚታዩበት አንዳንዶቹ ጭራሽ አሁንም ከሰላማዊ ወደ ሰላማዊ ትግል የመምጣት ዝንባሌ በማያሳዩበት የአመለካከት የብሔር ብዝሃነቱ እንደተጠበቀ ሆኖ ጽንፎች ያሉበት ሀገር ላይ ኢህአዴግ አሁን ዋናው ይሄኛው ሳይሆን አንድ በቃ ሁሉም የሚተማመንበት መስመር ሳይዝ እንደዚህ ልል መሆኑ ለባዘቶ ነገር መሆኑ ገዢ ፓርቲ በመሆኑ አደጋ ያመጣ ስራዎችን መስራት ማስፈጸም የሚደርሱበትን ግፊቶች መቋቋም አለመቻል ውስጥ ይከተዋል ራሱ ይሄ ደግሞ ለሀገሪቷ አደጋ ነው አሁን ለኢህአዴግ አይደለም ኢህአዴግ ነው በላባዘቶ ግንም ብሎ ይጥፋል እሱ አይደለም ችግራችን ግን እንደ ገዢ ፓርቲ ሀገሪቷን አደጋ ላይ ይጥለዋል ምክንያቱም ኢህአዴግ ግን ብሎ እንደ በጋጉም ሲጠፋ የሚረከበው ጠንካራ ፓርቲ አልተፈጠረም በዚህ ላይ ከምርጫ ውጪ ወደ ስልጣን ለመምጣት የሚደረግ የስልጣን ላይ ሻሞ ሀገሪቷን በጣም ወደ አስከፊ እና ሌሎች ሀገሮች ውስጥ እንደምናየው እንደ ሊቢያ አይነት ነገር ውስጥ ሊከተል ይችላል ስለዚህ ኢህአዴግ የመስመር ጥንካሬውን የትኛውንም ይሁን መስመር ብቻ ይተማመኑና አንድ መስመር ላይ ጠንካራ ሆነው ሀገር ማስተዳደር አለባቸው ይሄ ነው ስጋት እንደዚህ በተን ሲልብን ለኢህአዴግ አይደለም የምንጨነቀው ለሀገራችን ነው የምንጨነቀው በዚህ ላይ ኢህአዴግ ተሸንፎ እንኳን ቢወጣ ረጅም ጊዜ ሀገር የማስተዳደር ልምድ ያለው ስለሆነ እንደ ጠንካራ ተፎካካሪ ስልጣን ላይ ያለውን ፓርቲ በደንብ አጥብቆ
ሊከራከር ሊሞገት
በመቃወምና በመሞገት የማስተካከል አቅም ይኖራል ብለን የምናስበውና አሁን ጠንካራ ፓርቲ የለንም በማለት የምንቆጨውን ኢህአዴግ ብቻ ነው ያለው እኮ ያን የምንቆጭበትን በበለጠ ሁኔታ የምንደግምበትና ራሱ ኢህአዴግም ደግሞ ጠንካራ ተፎካካሪ ወደማይሆንበት ውስጥ የምንገባበት ነገር ይታያል ይሄ ለፓርቲው ሳይሆን እንዳገር ተጋናል ስለዚህ መስመሩ የቱ ይሁን አያገባንም የፓርቲ ውሳኔ ነው እዛ መስመር ላይ ግን የመስመር አንድነትና ጥንካሬ ያስፈልጋል እንዳገር ይሄን ስጋት አምጥቶብናል
ወደ ሌላው ሰድህ ለአንድ አራት ወር አምስት ወር ይሆናል የፖለቲካ ፓርቲዎች ውይይትና ድርድር ተቋርጦ ነበር አሁን እንደገና ተጀምሯል የጸረ ሽብር እንደማስተዋወሰው ቅድም ሳነብም እንደነበረው የጸረ ሽብር አዋጁ ላይ ለመወያየት ነበር ሲወያዩ ነበር የተቋረጠውና ምን እንደደረሰም አልገባኝም አንተ ትንሽ ወደ ኋላ መለስ በልና በምን እዛን ጊዜ በምን እንደተቋጨ አሁን በምን ይጀምራል የሚለው አጠቃቀም ባለችን ሰዓት ላይ እሷን እንወያይስ
የጸረ ሽብር አዋጁ ላይ መስተካከል አለባቸው የሚሉትን ፓርቲዎቹ አቅርበዋል ኢህአዴግ ደግሞ መስተካከል አያስፈልጋቸውም የሚል አቋም ነው ያዘው ለማንኛውም መስተካከል አለባቸው ወይም መነሳት አለባቸው የሚለውን ነገር ሲያቀርቡ ለሙግት የሚያበቃ ህጋዊ መሰረት ያለው መከራከሪያ ማቅረብ አልቻሉም ስለዚህ እስኪ ከህገ መንግስቱ አንጻር ከሀገሪቷ ነባራዊ ሁኔታ አንጻር የህግ የሙያ ትንታኔ የሚያስፈልግ ነገር ሆነ ቴክኒካል ነገር ሆነ የህግ ነገር ስለሆነ የህግ ነገር በፖለቲከኛ ብቻ አይተመተንምና ባለሙያ ይተንትንልን የቀረቡትን ተቃውሞዎች ይሻሻልና ይሰረዝ የተባለው ነገር ከህግ አኳያ እንዴት ነው የሚታየው የሚለውን በባለሙያ እንዲቀርብ ነበር የተለያዩት። እንግዲህ አሁን ወደ 5 ወር ገደማ ይሆናል ይሄ ከሆነ እስካሁን ድረስ ተተንትኖ አለመቅረቡ ትንሽ ያስፈራል። በጣም የዘገየ ሆኖ ያገኘሁትና ድርድሩ በዚህ ምክንያት በእንጥልጥል ቀርቶ ነበር። አሁን ግን እሱም ባይመጣ እሱ እንዳለ ከጎን ወዝተ ነው ሌላ አጀንዳዎች ስላሉ እዛ ላይ እንከራከር ብለው እዛ ላይ ድርድር ለማድረግ የብሔራዊ መግባባት የሚለውን አጀንዳ አንስተውታል። እንግዲህ ዛሬ ገና የመጀመሪያው ነው በዚህ ለብሔራዊ መግባባት ላይ። እሱም ላይ እንግዲህ 11 ፓርቲ የተባሉትም ከዚህ ውጪ ያሉትም ሌሎቹ የየራሳቸውን ሀሳብ አቅርበዋል። ኢህአዴግም እንዲሁ የራሱን ሀሳብ አቅርበዋል። ኮሚቴ ይዋቀር የሚል ነገር ተነስቷል። ራሱ የሀገራዊ መግባባት የሚለው ነገር በፓርቲዎች ደረጃ ብቻ ያለ ሳይሆን ሰፊና ብዙ የህብረተሰብ ክፍሎችን
የሚያሳትፍ
የሚይዝ የህዝብ አጀንዳ ስለሆነ በባለሙያ ይጠና የሚልም ነገር ተነስቷል። እና እነዚህ የቀረቡት ሀሳቦች በፓርቲዎቹ በጣም የተለያዩና የተበታተኑ ስለሆኑ አንድ አድርጎ ለማቅረብ በባለሙያ ተቀናጅቶ እንዲቀርብም የሚል ነገር ይዘዋል። ለማንኛውም በምን መንገድ መስኬድ እንዳለባቸው ዛሬ የመነሻቸው ነው። ማክሰኞ ዕለት ለመገናኘት ተስማምተዋል። እንግዲህ ማክሰኞ ዕለት የሚሉት እንደማይተን ሮብ ዕለት እንወያይበታለን።
የመድረክ ፕሮፌሰር በየነ እና ዶክተር መራራ ፓርቲ አሁንም ድረስ እዛ ውስጥ አልተሳተፍም ምክንያቱም ኢህአዴግ ጠፍጥፎ ያስቀመጣቸውን የሚል አሁንም አቋማቸው ላይ እንዳሉ ናቸው። ሰማያዊ ፓርቲ የውጭ አደራዳሪ ከሌለ ሌላ አደራዳሪ ከሌለ እዛ ውስጥ መሳተፍ አልፈልግም የሚል አመለካከት አለው። ወዴት እየሄድን ወዴት እንሄዳለን? ይሄስ ነገር አሁን እነዚህ ሰዎች አሁን ያሉት ፓርቲዎች በስምምነት ከኢህአዴግ ጋር በስምምነት ሀሳቦች ቢያመነጩና ቢስማሙ ያን ወደ ፓርላማ መሄዱ አይቀርምና በዚያን ጊዜ ምን ሊሆን ይችላል ይመስላል ነው ወይንስ ኢህአዴግ ከዚህ በፊት ተናግሮት በነበረው እያንዳንዱም ፓርቲ ቢሆን መወያት ይችላልሁኝ ከፈለጉ ምንም ችግር የለኝም የሚል በሚለው አቋሙ ጸንቶ እነዚህን ከጨረሰ በኋላ ደግሞ እንደገና ደግሞ ሌላ ውይይት ሊደረግ ነው? ምክንያቱም ከሌሎች ጋር እንደገና ሌላ ውይይት የሚጀመር ከሆነ የጀመርከውን ነገር የሰራው የተስማማህበትን እንደገና ደግሞ ከነዛኛዎቹ ጋር ልትከልስ ነው ማለት ነው። እና እንዴት ነው ይህንንስ እንዴት ታይቷል? የምታውቀው ነገር ካለ አካባቢው ላይ ብዬ ነው።
እንግዲህ የድርድሩ ነገር መስመሩ እየሰፋ ነው። በአንድ ወገን ኢህአዴግ ባደረገው ጥሪ መሰረት የሚደራደረው እና ብዙ ማሻሻያዎችን ያደረገው በተለይ ከምርጫ ጋር የተያዙ ህጎች ላይ በጣም ትልቅ ህገ መንግስት ማሻሻል እስከሚጠይቅ ድረስ ስምምነት ላይ የደረሰው ድርድር አለ። ይሄ ዛሬውም የተደረገ በሌላ በኩል ውጭ ሀገር ካሉት ውስጥ አንዱ ወደዚህ መጥቷል። እሱም እዛም ድርድር ነው ያደረገው። እዚህም ሲመጣ ወደ ሰላማዊ የፖለቲካ እንቅስቃሴ ለመግባት የሚያስችል አመቺ ሁኔታ ለመፍጠር ይደራደራል። ይህም ድርድር ነው። ምናልባት ሌሎችም እንደዚሁ ለወደፊት ወደ ድርድር የሚመጡ ሊኖሩ ይችላሉ። እንዲሁ ደግሞ ድርድር የሚጠይቁ ግን እዚህ አገር ውስጥ አሁን እየተደረገ ያለው ዋናው የዛሬ የቀጠለው ድርድር ውስጥ ያልተሳተፉ ግን ድርድር የሚጠይቁና ኢህአዴግ ደግሞ እንዳስፈላጊነቱ ከእያንዳንዳቸው ጋር ይደራደራለሁ የሚለው አለ እና የድርድሩ ፈርጁ በዛ በጣም ጭብርር እያለ ነው። ይሄም ለኢህአዴግ ማኔጅ ለማድረግ ወደሚያስቸግር ሁኔታ ነው የሚገባው እና ፍሬውን ሳናይ የድርድሩን ፍሬ ሳናይ የሁለቱ ዓመት የስልጣን ጊዜ አልቆ እንግዲህ በድርድር የፖለቲካ ምህዳሩን አስፍቶ ሰላማዊ ምርጫ እና መተማመን ላይ የተመሰረተ ምርጫ ማድረግ የሚለው ነገር ላይሆን ነው። ስለዚህ መሰብሰብ አለበት ኢህአዴግ። እንግዲህ ዋናው ተደራዳሪ ሁሉም ከኢህአዴግ ጋር ነው የሚደራደረው። ኦፍኮርስ እርስ በርስም የማይስማሙበት ነገር ስለሚኖር ከኢህአዴግ ጋር እየተደራደሩ እርስ በርስም እንደሚደራደሩበት ሁኔታ ቢኖርም ዋናው ከኢህአዴግ ጋር ስለሆነ የሚደራደሩ ኢህአዴግ ነው ባለቤቱ እና ቢያንስ ፈርጆ ውጭ ሀገር ያሉት እና አገር ውስጥ ያሉት ብሎ በሁለት አድርጎ እንደ ከዚህ በፊት መነሳት የነበረባቸውና ሳይነሱ የተዘለሉ አጀንዳዎችም ካሉ አገር ውስጥ ያሉት ሳይደራደሩ ከድርድር ውጪ የሆኑትን አስገብቶ እነዚህንም ወደ ኋላ ተመልሶ ከልሶ ቢያንስ በሁለት ቦታ ቢያረጋው ወደ ውጤትና በአጭር ጊዜ ውስጥ እንደው ዝም ብሎ ድርድር ሆኖ መጨረሻውን ሳናየው የማይቀር እንዲሆንና ውጤቱን በአጭር ጊዜ ውስጥ የምናየው ማኔጀብል እንዲሆን ያደርጋል። እና በዚህ መንገድ ቢይዘው ያድግ ጥሩ ይመስለኛል። የብዙ ሰዎች ማስተያየት ይሄ ነው።
ግን በአካሄድ ከወሰድከው የኢህአደግ የአመራር ፖሊሲው አካሄዱ ህዝብ የሚፈትሸው ነው። እሱን ተቃርኖ የሚመጣው ደግሞ ሌላው ህዝቡ ደግሞ እንደዚሁ የሚፈትሸው ነው። እና እነዚህ ሀሳቦች ለህዝብ መቅረብ በምርጫ ጊዜ ለህዝብ መቅረብ የነበረባቸው እንጂ ተደራድረህ የምታመጣው ነገር ያለ አይመስለኝም። እኔ ከዲሞክራቲክ ግንባታም እንግዲህ መስመር ስተን መስመር አልፈን ሄደን እናስተናግድ እንኳን ቢባል መጨረሻው ግን ህዝቡ የህዝቡ ጥቅም የሚያስጠብቀው የትኛው ነው የሚለውን ነገር ህዝብ ጥቅሜን ያስጠብቅልኛል እሱን ነገር አለመደረጉም ራሱ አንድ የወደፊት ችግር ሊመጣ ይችላል። ለማንኛቸውም እስቲ ካለችን ሰዓት እዚህ ላይ እናጠቃለው እና በዚህ እናጠቃለው እና ቅዳሜ ደግሞ እንግዲህ እስቲ የሚመጣውን እናያለን። እስከዛ ድረስ ግን ለትብብርህ በጣም ነው የማመሰግነው እና እንግዲህ እስከ ቅዳሜ ድረስ እናደርጋለን። አድማጮች የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ነው። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁን እያመሰገንን በሚቀጥለው እስከምንገናኝ ድረስ ለሀገራችን ሰላም፣ ፍቅር፣ አንድነት፣ አብሮነት ሰላም።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም